ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ።
በተለይ ደግሞ ላለፉት 3 ወራት በየአካባቢው በየክልሎች በመሄድ ተደራሽነታችን እስከ ወረዳው ድረስ በማውረድ አመራር ጋር እና ከኢመደበኛው አድራጃጅት ጋር ባለን ቅርበት ከጊዜ ወደ ጊዜ አብሮ የመስራት ፍላጎቱ እየጨመረ መምጣቱ በአብዛኛው እንግዲህ የነበረውን ስሜት በጥቂቶቹም ዘንድ የነበረውን ስሜት ባያሌው ቀንሶታል።
ከ8 ወራት በፊት ስራውን የጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ምን ስራዎችን አከናወነ? በህዝብ ዘንድ ያለው ቅቡልነትና የአሰራር ግልጽነቱስ ምን ይመስላል? በሚሉትና በተያያዥ ጥያቄዎች ዙሪያ ቀደም ሲል የሰማችኋቸው ዋናው ኮሚሽነር ፕሮፌሰር መስፍን አርአያ ለዝግጅት ክፍላችን የሰጡንን ቃለ መጠይቅ ለምሽቱ ይዘናል። በኢትዮጵያ መንግስትና በህወሓት መካከል የተደረገውን የሰላም ስምምነት ተከትሎ በአማራ ክልል በጦርነቱ ምክንያት የተጎዱ አካባቢዎችን መልሶ የመገንባቱ ስራ ተጀምሯል። ዘገባ አለን። ሌሎችም ዘገባዎችና ውይይቶችን አሰናድተናል። ከዋሽንግተን ዲሲ ያክብሮት ሰላምታችን ይድረሳችሁ ውድ አድማጮች። ካሁን እስከ 4 ሰዓት በሚቆየው የዕለተ ቅዳሜ ህዳር 24 2015 ዓ.ም ፕሮግራማችን የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራሙን ብርሃን ኃይሉ ትመራለች። ዝግጅታችንን ከአጭር ሞገድ መስመሮችና ከኢትዮሳት በተጨማሪ በዌብሳይታችን amharic@voanews.com እንዲሁም በፌስቡክ ገጻችን @voaamharic ላይ በቀጥታ ልታደምጡ ትችላላችሁ። አብራችሁን እንድታመሹ በቅድሚያ እንጋብዛለን። ያለም ዜናው ይቀድማል። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ ከቅዳሜ ምሽት ዜና ጋር እንግዶ ወልዴ ነኝ። በኮንጎ በስተምስራቅ የአገሪቱ ክፍል ከመቶ በላይ ሰዎች በኤም 23 አማጽያን ተገድለዋል ካለ በኋላ መንግስት የሶስት ቀናት ብሔራዊ ሐዘን አውጇል። መንግስት ባለፈው ሐሙስ ከጎማ 7 ኪሎ ሜትር ላይ በምትገኘው ኪሼሺ በተባለች የአገሪቱ ምስራቅ ክፍል የኤም 23 አማጽያን 50 ሰዎችን አርደዋል ሲል ወንጅሎ ነበር። በሩዋንዳ ይደገፋል የሚባለው ኤም 23 አማጺ ቡድን ከኮንጎ ጦር ጋር ባለፉት ወራት ከፍተኛ ግጭት ውስጥ ከርሟል። ወንጀላው መሰረተ ቢስ ነው ያለው ኤም 23 ሲቪሎችን ኢላማ አላደረኩም ሲል መግለጫ አውጥቷል። የኮንጎ ዲሞክራቲክ ሪፐብሊክ ፕሬዚደንት ፌሊክስ ሴሴዴኪ በሚኒስትሮች ስብሰባ ላይ ከመቶ በላይ ሲቪሎች መጨፍጨፋቸውን እናወግዛለን ብለዋል። ሲቪሎች መገደላቸው ከተሰማ በኋላ በገለልተኛ ወገን እንዲጣራ ጥሪው ጨምሯል። የማርች 23 ወይም ኤም 23 እየተባለ የሚጠራው ቡድን በአብዛኛው የኮንጎ ቱትሲዎች የተዋቀረ ሲሆን ለበርካታ ዓመታት ተደብቆ ከርሞ ነበር። ባለፈው ዓመት ህዳር ወር ግን መሳሪያውን ወልውሎ እንደገና ተነስተዋል። ከአንድ ወር በፊት ጥቃቱን አጠናክሮ ሰፊ ቦታዎችን ተቆጣጥሯል። ኪንሻሳ ጎረቤት ሩዋንዳ እገዛት ሰጣለች ስትል ብትከስም ኪጋሊ ታስተባብላለች። የኔቶ አባልና የሩሲያ ጎረቤት የሆነችው ኢስቶኒያ ከአሜሪካ በምትገዛው የሮኬት መሳሪያዎች የመከላከያ አቅሟን ለማጠናከር እየተዘጋጀች ነው። የኢስቶኒያ ባለስልጣናት ዛሬ እንዳስታወቁት 200 ሚሊዮን ዶላር የሚፈጀው ግዢ አገሪቱ ከፈጸመችው የመሳሪያ ግዢዎች ሁሉ ከፍተኛው ነው ተብሏል። ግዢው የሮኬት ስርዓቶችንና ጥይቶችን እንዲሁም ስልጠናን ይጨምራል ተብሏል። የኢስቶኒያ ጎረቤቶች የሆኑት ላቲቪያና ሊቱዌኒያ ተመሳሳይ ግዢ ፈጽመዋል ወይም በግዢ ሂደት ላይ ናቸው ተብሏል። የአሜሪካው መሳሪያ አምራች ሎኬድ ማርቲን ኮርፖሬሽን የመጀመሪያውን ምርት በፈረንጆቹ 2024 እንደሚያስረክብ ይጠበቃል። አሜሪካ ለዩክሬን ተመሳሳይ የሮኬት ማስወንጨፊያዎችን የሰጠች ሲሆን የኢስቶኒያ መከላከያ ሚኒስቴር እንዳለው መሳሪያዎቹ የሩሲያን መሳሪያ ማከማቻዎችን፣ የመጓጓዣ መስመሮችን፣ የህዝብ ማዕከላትን ኢላማ ሳይስቱ በተሳካ ሁኔታ አውድመዋል። ዘገባው የአሶሲየትድ ፕሬስ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በቻይና ከፍተኛ ተቃውሞን አስከትሎ የነበረው የኮቪድ እገዳ በተወሰኑ ከተሞች በመጠኑ እየላላ ነው። ባለ ስልጣናት እንደ ሸንጀንና ቤጂንግ ባሉ ከተሞች ሰዎች የህዝብ አመላለሻ አገልግሎቶችን ለመጠቀም ከተሳኩ ነጻ መሆናቸውን የሚያሳይ ማረጋገጫ ማሳየት አለባቸው የሚለውን ህግ አንስተዋል። ሆኖም ግን የተሳኩ ስርጭት ከፍተኛ ደረጃ ላይ የደረሰበት ወቅት ነው ተብሏል። ህጉ እንዲላል ላይ ተወሰነው በአገሪቱ ተጥሎ ያለውና ዜሮ ኮቪድ ፖሊሲ ብሎ የሚጠሩት ደንብ በመላ አገሪቱ ከፍተኛ ተቃውሞ በገጠመው ወቅት ነው። ከመዲናዋ ቤጂንግ በተጨማሪ በደቡብ የሀገሪቱ ክፍል በመትገኛውና የቴክኖሎጂና የማምረቻ ማዕከል የሆነችውን ሸንጀን ከተማም በህዝብ መጓጓዣ ለመጠቀም ወይም ወደ ሌሎች አገልግሎት መስጫዎች ለመግባት ነዋሪዎች ከቫይረሱ ነጻ መሆኑን የሚያሳይ ወረቀት ማሳየት አለባቸው የሚለውን ግዴታ አንስተዋል። በቤጂንግ ግን አሁንም የመገበያ ሱቆችና ምግብ ቤቶች ለመግባት በ48 ሰዓታት ውስጥ የተወሰደ የምርመራ ውጤት ያስፈልጋል። ህጉ በመጠኑ ቢላላም የተሳኩ ስርጭት ፈጣንና ከፍተኛ ነው በሚል የዜሮ ኮቪድ ፖሊሲ የሆነውና የተያዙ ሰዎችን ሁሉ ተገልለው እንዲቆዩ የሚያዘው ህግ አሁንም እንደሚሰራ ባለስልጣናት ተናግረዋል ሲል አሶሲየትድ ፕሬስ ዘግቧል። ባለፉት 24 ሰዓታት ውስጥ ብቻ 33,018 ሰዎች በተሳኩ መያዛቸውን የመንግስት ሪፖርት ያሳያል። በሱዳን የሚገኙ ራስታዎች ከፍተኛ ጭቆና ቢደርስባቸውም መብታቸውን ለማስከበር እንደሚታገሉ በመናገር ላይ ናቸው። ለረጅም ዘመናት ጭቆና እንደደረሰባቸው የሚናገሩት የሱዳን ራስታዎች ጫናው እንደ አዲስ እየበረታ ነው ይላሉ። የ31 አመቱ አህመድ የራስ ተፈሪ ወግና ልማድ ተከታይ ሲሆን ራስታ እውነትን የሚናገር ደፋርና ለሌሎች ሰዎች መብት የሚታገል ማለት ነው ሲል ገልጸዋል። በሱዳን የሚገኙ የራስታ ተከታዮች ቁጥር በግልጽ የማይታወቅ ሲሆን በ30 አመታት የኦማር አልበሽር አገዛዝ ወቅት ተደብቀው ይኖሩ እንደነበር ይነገራል። አልበሽር በመደቁ ደስተኛ ነበርን ይላል የሬጌው ሙዚቃ አቀንቃኝ ባማርሊ አፍቃሪ የሆነው አህመድ። እሱም በአንድ የሥነ ጥበብ አውደ ርዕይ ላይ ከሙዚቃ ቡድኑ ጋር ሬጌ ይጫወታል። ነጻነታችን ግን ብዙ አልቆየም ይላሉ የሱዳን ራስታዎች። አልቡርሃን ስልጣን መንጠቃቸውን ተከትሎ በተነሳ ተቃውሞ በርካታ የራስ ተፈሪ ልምድ ተከታዮች ተገድለዋል ይላል የኤፍቢ ዘገባ። በመጨረሻም አድማጮች፣ በኳታር እየተደረገ ባለው የዓለም ዋንጫ አሜሪካ በኔዘርላንድ 3-1 ተሸንፋ ከውድድሩ ውጪ ሆናለች። ዛሬ ማታ በ4 ሰዓት አርጀንቲናና አውስትራሊያ ሲጋጠሙ፣ ሴኔጋል ከእንግሊዝ ነገ ከምሽቱ 4 ሰዓት ላይ፣ እንዲሁም ሌላዋ የአፍሪካ ተወካይ ሞሮኮ ደግሞ ከስፔን ጋር ማክሰኞ ማታ 12 ሰዓት ላይ ይገጥማሉ። አድማጮች፣ ለዛሬ ያዝነው የዓለም ዜና በዚህ ተጠቃሏል። ከቀሪ ፕሮግራሞች ጋር አብራችሁ ቆዩ። መልካም ምሽት።
የዓለም ዜናዎቹን አደመጥን። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቪኦኤ 24 ላይ በቀጥታ የሚተላለፈው የቅዳሜ ህዳር 24 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ወደ ቀዳሚው ዘገባ ልውሰዳችሁ። በኢትዮጵያ መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ተከትሎ በአማራ ክልል በጦርነቱ ምክንያት የተጎዱ አካባቢዎችን መልሶ የመገንባቱ ስራ መጀመሩ ተገልጿል። ዘጋቢያችን መስፍን አራጌ ይህንን የተመለከተ ሰፋ ያለ ዘገባ ልኮልናል።
በሰሜን ወሎ ዞን ራያ ቆቦ ወረዳ የምትገኘው የወርቄ ቀበሌ በተደጋጋሚ ጦርነቱ ከተካሄደባቸው በዚህም ሰብአዊና ቁሳዊ ጉዳት አጋጥሟቸዋል ከተባሉ አካባቢዎች አንዷ መሆኗ ይገለጻል። የአማራ ብሔራዊ ክልላዊ መንግስት በጦርነቱ ጉዳት የደረሰባቸውና የወደሙ መሰረታዊ አገልግሎት መስጫ ፕሮጀክቶች የግንባታ ማስጀመሪያ ስነ ስርዓት በዚህችው ቀበሌ ትናንት አከናውኗል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ስዩም መኮንን በዕለቱ እንዳስታወቁት የሰሜኑ ጦርነት በክልሉ ላይ ያስከተለው ሰብአዊና ቁሳዊ ጉዳት ከፍተኛ ነው።
ሁለት ሶስት ጊዜ ወረራ ተፈጽሞብናል። በዚህ በተፈጸመብን ሁለት ሶስት ጊዜ ወረራ በክልላችን ህዝብ ላይ ከፍተኛ የሆነ የሞት፣ የመፈናቀል፣ የመደፈር ጉዳት ደርሷል። በሌላ መንገድ ደግሞ ቁሳዊ በሆኑ ሀብቶቻችን ላይ፣ በማህበራዊ በኢኮኖሚ ልማቶቻችን ላይ ከፍተኛ የሆነ ውድመት ተፈጽሟል። በዚህም በመጀመሪያው ዙር ባደረግነው የጉዳት ጥናት መሰረት በክልላችን ወደ 292 ቢሊየን ግምት ያላቸው ንብረቶች ውድመት አጋጥሟቸዋል። ጤና ተቋማት ወድመዋል። ትምህርት ቤቶች ወድመዋል። የግብርና ማስተዳደር ተቋማት ወድመዋል፣ የእንስሳት ክሊኒኮች ወድመዋል፣ የመንግስት ተቋማት ወድመዋል፣ ተሽከርካሪዎች ወድመዋል፣ ብዙ መሰረተ ልማቶች ውድመት አጋጥሟቸዋል። ይህን በመጀመሪያው ዙር ባደረግነው ጥናት 292 ቢሆንም ድጋሜ ወረራ የተፈጸመብን ከመሆኑ ጋር ተያይዞና አሁንም በሁለተኛው ዙርና በሶስተኛው ዙር የደረሰውን ውድመት ጥናቱን በማጥናት ላይ እና በማጠናቀቅ ላይ እንገኛል። ይህ ጥናት ሲጠናቀቅ የደረሰብን ክልላዊ አጠቃላይ ውድመት ከዚህም በላይ እጅግ ከፍተኛ እንደሚሆን ይገመታል።
ክልሉ በጦርነት ምክንያት ጉዳት የደረሰባቸው አካባቢዎችንና ተቋማትን መልሶ ለመገንባት ከአንድ ቢሊዮን ብር በላይ መመደቡ ተነግሯል።
ክልሉ እንደምታውቁት ጦርነት ላይ የነበረው አብዛኛውን በጀቱንና ገንዘቡን ለጦርነቱ ሳይውል የነበረው ይህን ወረራውን ለመመከት የሚያስችል ሰፊ እንቅስቃሴ ነው ሳያደርግ የነበረው። በዚህ ከፍተኛ የሆነ የበጀት ጫና እንዳለ ለሁሉም ግልጽ ነው። ሆኖም ግን ቢያንስ የዘንድሮውን ዓመት የመልሶ ግንባታ ስራውን ለማስጀመር እንዲያስችል የአንድ ቢሊዮን ድጋፍ ክልሉ ማድረጉን ቀደም ሲል መገለጹ ይታወቃል።
በአራት ወራት ይጠናቀቃል በተባለውና ክልሉ የመጀመሪያ ሲል በገለጸው የግንባታ ምዕራፍ ጉዳት በደረሰባቸው 8 ዞኖች በተመረጡ ወረዳዎችና ቀበሌዎች ላይ የመልሶ ማቋቋምና ግንባታ ስራው እንደሚከናወን አቶ ስዩም አስታውቀዋል።
በዚህ የመጀመሪያው የግንባታ ማስጀመሪያ መናገበር ወደ 3000 አካባቢ የሚሆኑ ቤቶችን በክልሉ ድጋፍ ግንባታ እናደርጋለን። 21 ትምህርት ቤቶችን እንገነባለን። 10 ጤና ጣቢያዎችንና 1 ሆስፒታል እንገነባለን። ይኸውም የቆቦ ሆስፒታል አንደኛ ሙሉ በሙሉ የወደሙትን ህንፃዎች የመገንባት ስራ ይሰራል። በሁለተኛ ደረጃ በክልሉ ጤና ጥበቃ ቢሮና በፌዴራል ጤና ጥበቃ ሚኒስቴር አነሳሽነትና በአጋሮች ትብብር በዚህ አስር ቀን ውስጥ ደግሞ በኮንቴነር የተጫኑ የሕክምና መሳሪያዎች ለቆቦ ሆስፒታል ድጋፍ የሚደረግ ይሆናል። 31 የሚሆኑ የንጹህ መጠጥ ውሃ ተቋማትን፣ 7 የገበሬ ማሰልጠኛ ጣቢያዎችን፣ 3 የእንስሳት ብዜት ማዕከላትን፣ 1 የጠዋት ክሊኒክ፣ 10 የመስኖ አውታሮችን፣ 17 የወጣቶች የስብና ግንባታ ማዕከላትን እንዲሁም 10 የሚሆኑ የአንድ ማዕከል አገልግሎት ተቋማትን ወደ 2202 አካባቢ የሚሆኑ ጾታዊ ጥቃት የደረሰባቸውን የህብረተሰብ ክፍሎች ድጋፍ የምናደርግ ይሆናል። ከዚህ በተጨማሪ በዚያ ያለ ወረዳዊ ትምህርት ቤት እንደዚሁም 2 ኮሌጆችን በመጀመሪያው የመልሶ ግንባታ ፕሮግራም ድጋፍ የምናደርግ ይሆናል።
በክልሉ መንግስት ጥረት ብቻ ይህን ማሳካት አይቻልም ያሉት አቶ ስዩም የተጎዱ ተቋማትን መልሶ ለመገንባትና ለማቋቋም ሀብት የማሰባሰብ ስራዎች እንደሚከናወኑ ጠቁመዋል። በተያዘው ዓመትም 12 ቢሊዮን ብር ለመሰብሰብ ታቅዷል ነው ያሉት። በዕለቱ በክብር እንግድነት የታደሙት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በጦርነቱ የበርካቶች ህይወት ማለፉን፣ ብዙዎች ለአካል ጉዳት መዳረጋቸውን፣ በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ተፈናቅለው ለከፋ እንግልት መጋለጣቸውን እንዲሁም በቢሊዮኖች ብር የተገነቡ መሰረተ ልማቶችና ተቋማት መውደማቸውን አስታውሰዋል።
እንደዚህ አይነት ክስተቶች ልዩ ልዩ ሰላማዊ መንገድ በመጠቀም ማስቆም መቻል ብልህነት ነው፣ አዋቂነት ነው። ይህ የተፈናቀለውን ህዝባችን፣ በጦርነቱ ህይወቱን ያጣውን ወገናችን፣ የቆሰለውን ወገናችን፣ የወደመውን ንብረታችን ማስቆም እንችል ነበር ጦርነት ላይ። ነገር ግን ጦርነትን የማይፈለግ ቢሆን ነጻነትና ክብር ከተገፈፈ ግን የማይቀር ይሆናል።
በክልሉና ከክልሉ ውጭ የሚገኙ የክልሉ ተወላጆች፣ በጎ አድራጊ የማህበረሰብ ክፍሎች፣ ዲያስፖራውና ዓለም አቀፍ በጎ አድራጊዎች በመልሶ ማቋቋም ግንባታና ማልማቱ ስራ ላይ ተሳትፎ እንዲያደርጉ ርዕሰ መስተዳደሩ ጥሪ አስተላልፈዋል። በቅርቡ የተቋቋመው የአማራ ክልል መልሶ ማቋቋምና ግንባታ ፈንድ ጽህፈት ቤት ጄኔራል ዳይሬክተር ዶክተር አባተ ጌታሁን በበኩላቸው ጽህፈት ቤታቸው በሚቀጥሉት 5 ዓመታት በመልሶ ማቋቋም፣ መልሶ ግንባታና መልሶ ማልማት ተግባራት ላይ እንደሚንቀሳቀስ ለአሜሪካ ድምጽ አብራርተዋል።
ከሶስት ወር እስከ 1 ዓመት ድረስ የሚሰራው የመልሶ ማቋቋም ስራ ይሰራል። በሁለትና በሶስት ዓመት ውስጥ የሚሰራቸው ሪኮንስትራክሽን ላይ የወደሙ ንብረቶች፣ ሆስፒታሎች፣ ጤና ጣቢያዎች፣ ቤቶች ወድመዋል። ከዛ አራተኛና አምስተኛ ላይ ሪዴቨሎፕመንት ወይም የመልሶ ማልማት ይህንን ክልሉ አንድ ሀብት አንድ ላይ ሆኖ ከዛ እያወጣ ወደ ቀጣይነት ያለው ትራንስፎርሜሽናል የሆኑ ስራዎችን ይሰራል።
የመልሶ ግንባታና ማቋቋም እንዲሁም የሀብት ማሰባሰብ መርሃ ግብር በይፋ የተጀመረባት የሰሜን ወሎ ራያ ቆቦ ወረዳ በጦርነቱ ሰብአዊና ቁሳዊ ጉዳት ከደረሰባቸው አካባቢዎች አንዷ መሆኑን የወረዳው ዋና አስተዳዳሪ ሞላ ደሱ አስታውቀዋል። እንደሳቸው በወረዳው ከሚገኙ 137 ትምህርት ቤቶች ውስጥ 47ቱ ሙሉ በሙሉ ወድመዋል፣ 89ኙ ደግሞ ከፊል ጉዳት ጉዳት አስተናግደዋል። በጤናና ሌሎች አገልግሎት ሰጪ ተቋማት ላይ ተመሳሳይ ጉዳት መድረሱን ያመለከቱት የወረዳው አስተዳዳሪ አጠቃላይ ጉዳቱ ከ8.9 ቢሊዮን ብር በላይ ነው ብለዋል። በወርቄ ቀበሌ ኗሪ የሆኑትና በግብርናና እንስሳት እርባታ የሚተዳደሩት ኑርዬ ያሲን ጦርነቱ የፈጠረባቸው ስነ ልቦናዊ ጫና አሁን ድረስ እንዳላገገመ ይናገራሉ።
በጦርነቱ ምክንያት ብዙ ችግር ነው የደረሰብን ነው። እኔ ለራሴ እንኳን በቤቴ ውስጥ አንድ በሽተኛ ልጅ አለኝ፣ አእምሮ በሽተኛ። እሷን ተሸክሜ ነው ወደ ሐራ የተሻገርኩ። በቃ ሁሉም አካል ንብረትም እየተወ ሴቶቹ ልጆቹ ይሻላሉ እየተባለ እያፈገፈግን ውሃችንን አውልተናል።
በወቅቱ ልጃቸውን ይዘው የአልዋሃን ወንዝ ለመሻገር በጎርፍ ከመወሰድ የተረፉት በሌሎች ርብርብ መሆኑን አስታውሰው፣ ሌሎች ግን ለሞት መዳረጋቸውን እንዳዩ ይናገራሉ።
በሽተኛ የቱ ልጅ ውሃ ነቅጦኝ ነበር። አልዋሃ የሚባል ወንዝ አለ። እሱ ሞልቶ እሷን ይዘን በምሻገርበት ጊዜ እሷ መላይት ላይ ስትወራጭብኝ ጥሏት ነበር። ያው በአሳር በሰው ብዛት ነው ያሻገሩልኝ እንጂ ሌላው ግን ብዙ ሰዎች ውሃ ተወስደዋል። ብዙ ህጻናት ውሃ ተወስደዋል። ብዙ ህጻናት በጥይት ተመቷ ነው የደረሰው። ጉዳት አይሆን የሚባል አይደለም። ወርቃ ይዘንድሮ ሰው ነው ይዘን የወጣ ነው እንጂ ንብረት አስንት አንድ ነው ይዘወጣ ንብረት ይዘወጣል። ፍየልም ታርዷን፣ ከብትም ታርዷን፣ በሬም ታርዷን፣ አህያምና ግመም እየጫኑት ይደዋል የለም።
በአካባቢው የደረሰውን ጉዳት መልሶ ለመገንባትና ለማቋቋም የክልሉ መንግስት የወሰደውን አቋም አርሶ አደር ኑርያ አድንቀዋል።
ስሜቴ በጣም የተደሳሁት ነው። የአማራ ክልል መንግስት መልሶ ወርቄን አቋቁማታለሁ ብሎ የወደመውን ንብረት እንተካዋለን ብሎ የወገን ደራሽ ወገን ነው ብሎ መጥቶ ይህን በማድረጉ በጣም አቅም በላይ ነው። ቃላት ያንሰኛል እንግዲህ ለመግለጽ በጣም ነው ደስታ።
ጦርነቱ በጋብቻ በደም በባህልና በእምነት በሚተሳሰሩት የአማራና የትግራይ ህዝብ መካከል አይደለም ይላሉ አስተያየት ሰጪው።
ወንድሞቻችን፣ የአባቶቻችን፣ የእህታቸው ልጆች፣ የእናቶቻችን በተሰብ መሆን ዘመድ መገናኘው እያደረግን ብዙ ሶስት ጊዜ መሆን ዘመድ መገናኘው በልተናል። ወንድሞቻችን መሆናቸው እናውቃለን። ግን እንግዲህ ወንድምና ወንድሙን የሚያጫርስ ፖለቲካ አንጥተው ነው ይሄን የሰሩ ነው እንጂ እኛ እኮ ትግራይ የእኛ አንድ እኮ ነው ትግራይ እናኛ አማራና ትግራይ ማለት ጀንበሮኞች ነን፣ ወንድማማች ነን። የእነሱ ሴቶ ሀኛ ወልደዋን፣ የእኛ ሴቶ ሄዶ ሀነሱ ወልደዋል። አሁን ጦርነቱ በመቆሙ በጣም ደስተኛ ነኝ። አሰላም የበለጠ ስለሌለ
ርዕሰ መስተዳደር ዶክተር ይልቃልም የአማራና የትግራይ ህዝብ ከሚያጋጩት የሚያግባቡት ቁም ነገሮች ይበዛሉ ነበር ያሉት። ደቡብ አፍሪካ ላይ የተደረሰው የሰላም ስምምነት ስኬታማ እንዲሆን ክልሉ አበክሮ እንደሚሰራ በማከል
ስምምነቱ እንዲሳካ አበክረንና ጠንክረን እንሰራለን። የሰላም ስምምነቱ የሀገራችን ህልውና፣ የሀገራችን አንድነት፣ የዜጎችን ሰላምና ደህንነት የሚያስከብር ይሆናል ብለን እናምናለን። ሰላም የማይጠቅመው የህብረተሰብ ክፍል የለም። እኛ ከወገናችን ከወንድማችን የትግራይ ህዝብ ጋር አብረን ተሳስረን ተከባብረን በአንድነት የምኖር እንጂ በጦርነት ለልቂት የምንፈላለግ አይደለም። በመሆኑም በዚህ አጋጣሚ ጥሪ የማስተላልፈው የአማራ ህዝብ የትግራይን ህዝብ ለመጉዳት ያሰበውም ያለመውም ነገር የለም። አሁን ያለፈው አልፏል። ከዚያ ተምረን የትግራይ ወንድሞቻችን በሰላም ከኛ ጋር እንዲኖሩ እንፈልጋለን። የአማራ ህዝብና የትግራይ ህዝብ መለያየት የማይችል ህዝብ ነው። በዘመናት አብሮ የኖረ በብዙ መንገድ የተጋመደ ህዝብ ነው። ስለሆነም የሚበልጥብን ሰላማችን ነው። የሚያጣላን ምክንያት መኖር የለበት። የሚፈጠር ልዩነት ካለን በሰላምና በህግ ብቻ መፍታት እንጂ በጉልበት ለመፍታት መሮጥ ጊዜ ያለፈበት በሁለቱም ህዝብ ላይ ከፍተኛ ሰቆቃና ውድመት ያደረሰ እጅግ በጣም እኩይ ተግባር ነበር።
የክልሉ መንግስት ሁለተኛ ዙር ወረራ ሲል በገለጸውና ለወራት በዘለቀው ጦርነት የደረሰውን ውድመት ዝርዝር በቅርቡ ይፋ ያደርጋል ተብሎ እንደሚጠበቅ የአሜሪካ ድምጽ የመረጃ ምንጮች አስታውቀዋል። ለአሜሪካ ድምጽ መስፍን አራጌ ነኝ፣ ራያ ቆቦ ወርቄ ቀበሌ።
ሀገራዊው የምክክር ኮሚሽን የቀጣዩ የምሽቱ ቅንብራችን ትኩረት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ስራ ከጀመረ ወደ 8 ወራት ሆነው። ለመሆኑ ኮሚሽኑ ምን ሲሰራ ቆየ? በህዝብ ዘንድ ያለው ቅቡልነትና የአሰራር ግልጽነት ምን ይመስላል? የምክክሩን ሂደት ባለቤትነት ህዝቡና ኮሚሽኑ የራሳቸው ለማድረግስ ምን ተግባራት ተከናውነዋል? ምንስ ይጠበቃል? በእነዚህና በመሳሰሉት ጥያቄዎች ዙሪያ መለስካቸው አመሃ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያን አነጋግሯቸዋል።
ለፕሮፌሰር መስፍን አርአያ በመጀመሪያ ቀረብኩላቸው ጥያቄ በኮሚሽኑ አቋቋም ሂደት ግልጽነትና ቅቡልነት ላይ ብዙ ነቀፋዎች ሲቀርቡ ነበረ። ይህ ገጽታው ኮሚሽኑ ባለፉት ወራት ባከናወናቸው ስራዎች ምን ያህል ተሻሽሏል ያሉ የሚል ነበረ። መልሳቸው የሚከተለው ነው።
እንግዲህ ገጽታው ከመጀመሪያውም ያን ያህል
የጠፋ ነው ብዬ አላስብም። ማላስብበት ምክንያት መጀመሪያ በሂደቱ ላይ አመራረጡ ላይ ችግር ነበረበት ወይም አለበት ብለው የሚያስቡ ወገኖችንም በሂደት ተደራሽ እያደረግናቸው ስለመጣን እና ኮሚሽነሮቹ መጣጣቸው እንዴት እንደሆነ እነማን እንደሆኑ ቃለ መሐላ ከፈጸሙበት ከየካቲት ወር ጀምሮ ምን ያህል ስራ እንደሰሩና ፍላጎታቸውና ሌላም ነገር ግንዛቤ ውስጥ መግባት ከብዙዎቹ ጋር መግባባት የተደረሰበት ይመስለኛልና ዋናውና ትልቁ ነገር ወደ ስራ መምጣታችንና ስራችንን በሚገባ ተረድተን የኛ ስራ አዋጁ ላይ ስለሆነ ሁሉ ነገር ያለው መርሁም የስራ ተግባራቱም በሙሉ በዝርዝር የተቀመጡት አዋጅ 1265/2014 የሚባለው ላይ ስለሆነ ያንን በመተግበር ሂደት ውስጥ በመናሳየው አካሄድና በተለይ ደግሞ ላለፉት 3 ወራት በየአካባቢው በየክልሎች በመሄድ ተደራሽነታችንን እስከ ወረዳው ድረስ በማውረድ ከአመራር ጋር እና ከኢመደበኛው አድርጃጅት ጋር ባለን ቅርበት ከጊዜ ወደ ጊዜ አብሮ የመስራት ፍላጎቱ እየጨመረ መምጣቱ በአብዛኛው እንግዲህ የነበረውን ስሜት በጥቂቶቹም ዘንድ የነበረውን ስሜት ባያሌው ቀንሶታል ብዬ አስባለሁ።
ይሄ ነቀፋ በጣም ገኖ ሲሰማ የነበረው የመንግስት ተጽዕኖ እንዳለበት ነበር የሚናገረው። መንግስት ነው መርጦ ያስቀመጣቸው እንጂ ተቃዋሚም ሆነ ሌላው ህዝብ የለበትም የሚል ነበረ። ከዚያ አኳያ ከመንግስት ነፃ መሆኑን ከሄዳችሁበት የጊዜ ሂደትም አኳያ እንዴት ማረጋገጥ ይቻላል?
ማረጋገጥ የሚቻለው አመጣጣችን ነው። ለምሳሌ እኔ ራሴን እንደ ምሳሌ ብቆጥር እኔ የዩኒቨርሲቲ አስተማሪና ሐኪም ነኝ እና በዚያ የረጅም ጊዜ ስራ ልምዴ ስራዬን አገባድጄ ወደሚቀጥለው ምዕራፍ እሸጋገራለሁ በምልበት ሰዓት ነው የመጣውና ይሄ የመጣው ከፍተኛ የሆነ የህዝብን አደራ የሚፈልግ ስራ ነው የመጣብኝ እና አልሚው የነበረው ከዛ ውጭ ሆኖ የራሴን ስራ መጽሐፌን በማንበብ ብቻ በመርምር እና ሌሎችም ስራዎች ሲሆን፣ ነገር ግን ወደዚህ መምጣቱ የበለጠ ወደ ከፍተኛ ኃላፊነት ውስጥ ነው የጨመረኝ እና ሌሎችንም ኮሚሽነሮች ሳይ ተመሳሳይ ይመስለኛል። አንዳንዶቹ ዩኤን ውስጥ ትልልቅ ስራ ጨርሰው የመጡ እና ለማረፍ የተዘጋጁ ወጣቶቻችንም ቢሆን እጅግ በጣም ጥሩ ስራ የሚሰሩ ምናልባት እዚህ ከሚያገኙት ያለ ምንም ማጋነን በ7-8 በሚባዛ ሁኔታ ደሞዝ የነበራቸው የተሻለ ህይወት የነበራቸው ናቸውና ወጣቶቹ እስቲ ንግባና ለልጆቻችን ለራሳችንም ጭምር በሚሆን መልኩ ለሀገራችን አስተዋጽኦ እናድርግ በሚል በኔ እድሜ ያሉት ደግሞ ውርስ ለመተው መልካም የሆነ ሌጋሲ ለመተው እንጂ ሌላ ተጨማሪ ነገር ለማከላ አይደለምና ከኔ እድሜም በላይ ያሉ ሰዎች 2-3 ጊዜ ሚኒስትር የነበሩ ሰዎች በአሁኑ ሰዓት እንደው እንክብካቤ የሚያስፈልጋቸው ግን ይሄ ከጧት እስከ ማታ አንዳንድ ጊዜ ቅዳሜና እሁድን የሚጨምር ስራ ውስጥ የመግባት ፍላጎቱና ጉጉቱ ያላቸው ሰዎች ነበሩ ብዬ አላስብምና ይሄ ራሱ ያመላክታል አመጣጣችን አገባባችንና በአሁኑ ሰዓት ደግሞ ያለን ስራ ጉጉት እድሜያችን ከ80 በላይ ካሉት ጀምሮ 40ዎቹ መጀመሪያ ድረስ ያሉት ነው የምንካተተውና ይሄንን በሙሉ ወደ አንድ ላይ ሳመጣው ከሁሉም በላይ እንደ የመንግስት ተጽዕኖ ሳይሆን የራስና የህብረተሰብ ተጽዕኖ ያመጣን ይመስለኛል። ወደዚህ
ኮሚሽነር በብዙዎቹ ዘንድ የዚህ ኮሚሽን አላማና ተግባር የሀገሪቱ ችግሮች በተለይም ዛሬ የሚታዩ ፖለቲካ ልዩነቶችን ወይንም ችግሮችን መፍታት እንዳለበት ያምናሉ። በእርስዎ አስተያየትና ኮሚሽኑ እያከናወነ ካለው ስራ አኳያ የኮሚሽኑ ያጭርና ምናልባትም የመካከለኛ ጊዜ ተግባርና ሊያሳካቸው የሚፈልጓቸው ተግባራት ምንድን ናቸው?
ይህ እንግዲህ ሰፊ ጥያቄ ነው፣ ሰፊ መልስ የሚመልስ ነው። የእኛ የኮሚሽነሮችና የዚህ ኮሚሽን እድሜ በህግ የተቀመጠው 3 ዓመት ነው እንዳስፈላጊነቱ በሚራዘም እና እኛ ግን ይራዘማል ብለን አይደለም የምንሰራው። በ3 ዓመት ውስጥ ልንደርስ የምንችልበትን መድረስ ይኖርብናል በሚል ነው። ዋናውና ትልቁ ነገር በዚህ 3 ዓመት ውስጥ ምን ማስተካከል እንፈልጋለን የሚል ነው። አሁን ቅድመ ዝግጅቱን ጨርሰን ዝግጅቱን ወደ ማገባደድ ሂደት ላይ ነው ያለን። ይህን ዝግጅት ሂደት አገባደድን የሚያሰኘን ተሳታፊዎችን ለይተን መጀመሪያ እስከ ወረዳ ድረስ ማፕ አድርገን ተሳታፊዎችን አጀንዳ የሚያመጡ ተሳታፊዎችን ለይተን ሁሉንም ባካተተ መልኩ ተሳታፊዎችን በሚገባ መለየት ይኖርብናል። ሁሉንም ስል የሁሉንም የህብረተሰብ ክፍሎች፣ ሁሉንም ብሔሮች፣ ብሔረሰቦች፣ ህዝቦች፣ የተለያዩ ባለድርሻ አካላት በሚገባ የተደራጁም ያልተደራጁም መካተት እንዳለባቸው እናምናለን። እና ስለዚህ በዚህ ሶስት ዓመት ውስጥ መድረስ የምንፈልገው እጅግ መሰረታዊ የሆኑ አንኳር አጀንዳዎችን በፌደራል ደረጃ ለውይይት አቅርቦ ማስተግበር ነው። የኛ ሀገር ችግር የኛ አጀንዳዎች 1 ሚሊዮን ሊሆኑ ይችላሉ። ነገር ግን በጣም እነኛ ሚሊዮን አጀንዳዎች ሲፍት ወን ፊት ተለቅመው ዋናዎቹ መውጣት መቻል አለባቸው። አንኳሮቹ ከላይ ይቀራሉ። ስለዚህ ያ ላይ ነው የምናወያየውና ያ ከተቻለ በዚህ 3 ዓመት ውስጥ እሰየው ቢያንስ የተወሰነቱ ተግባራዊ ተፈጻሚነት ይኖራቸዋል ብዬ እጅግ በጣም ተስፋ አደርጋለሁ። እና በቀጣይነት ደግሞ ቀጣዩ ደግሞ ከኛ የሚቀጥለው ደግሞ ያንን እንዳስፈላጊነቱ በተከታይነት የሚያስኬደው ይሆናል።
ከ20 የማያንሱ የውይይት መድረኮች ኮሚሽኑ እንዳዘጋጀ ሲነገር ሰምቻለሁ። በይፋ በአደባባይ መድረክ ነው የሰማሁት። ከነዚህ መድረኮች ምን የምትጠብቁት?
እነኚህ 20 ትንሽም ከፍ ሊሉ ይችላሉ፣ ትንሽም ሊያንሱ ይችላሉ። እነኚህ መድረኮች የመጀመሪያዎቹ መድረኮች ናቸው። የመጀመሪያዎቹ መድረኮች ማለት ከክላስተርድ ከሆኑ ከተጣመሩ ወረዳዎች ከሚመጡ አንዳንድ ወረዳዎች እንደውም አይጣመሩም። የማይጣመሩበት ምክንያት ለምሳሌ ደቡብ አንዳንድ ወረዳዎች ከአንድም ብሔረሰብ በላይ ያሏቸው ሊኖሩም ይችላሉ። በዛች ወረዳ ውስጥ በዛች ልዩ ወረዳዎች የዚህ ህዝብ የዛኛው ህዝብ ሊባል ይችላል እና የኛውም ህዝብ ከዛኛው ህዝብ እኩል መብት አለው፣ ስለ ሀገሩ መናገር የሀገሩን አጀንዳ የማምጣት መብት አለው። ስለዚህ እንደዚያ በሚሆኑባቸው አካባቢዎች የወረዳዎቹ ወይም የስብስቡ ቁጥር ከፍ ሊል ይችላል፣ የመድረኩ ቁጥር። እና ዋናው አላማ ምንድን ነው? ከታች የሚመጡትን መድረክ ፈጥሮ እዛ መድረካቸው ላይ የራሳቸውን ተወካዮች መርጠው አጀንዳዎቻቸውን ተናግረው እርስ በርሳቸው ተስማምተው ወደሚቀጥለው ደረጃ ወደ ዞን በሚመጣበት ጊዜ የመድረኩ ቁጥር ያንሳል እና ያ የመድረክ ቁጥር ወደ ዞን ላይ ያንሳል፣ ቀጥታ ወደ ክልል ሲመጣ ደግሞ የበለጠ ያንሳልና ወደ ፌደራል ሲመጣ ምናልባትም አንድ ወይም ሁለት ትልቅ መድረክ ይሆናል። ዋናው አላማ ምንድነው? እንደዚህ ቁጥሩ የታችኛው መሰረታዊ ቁጥር የሰፋው አንድ መድረክ ላይ 500 ብናረግ አንዳንድ ሀገሮች ያየነው ምን ይሆናል? ንግግር ይሆናል። ሐሳብን ያመጣው አካል ብቻ ወደዛ ወርውሮ አጨብጭቦ መለያየት ይሆናል። ነገር ግን የተሳታፊዎች ቁጥር ባነሰ ቁጥር የመናገር እና የመደማመጥ አቅም ይጨምራል። ብዙ ጊዜ እኛ ሀገር የሚጨፈለቁ የህብረተሰብ ክፍሎች አሉ። ለምሳሌ አንዳንድ ትንሽ መድረኮችን ብትወስድ ወንዶችና ሴቶችን ብትወስድ ወንዶቹ ሴቶችን አጀንዳ ይጠልፋሉ። ስለዚህ ሴቶች አዳማጭ ወንዶች ተናጋሪዎች ይሆናሉ። ወይም ደግሞ ትንሾቹ ልሂቃንና ትንሽ ሻል ያሉትና እንደ በተርቶዎቹ አጀንዳውን ሊጠልፉት ይችላሉ መድረኩ ቁጥር በሰፋ ቁጥር። ስለዚህ መድረኩ ቁጥር ማነስ አነስ ማለት ስላለበት ነው እንግዲህ በሺዎች የሚቆጠሩ መድረኮች የሚኖሩት። ግን ያንዳልኩት ወደ ውይይት በኋላ ላይ በሚመጣበት ጊዜ ግን ያነሰ ነው የሚሆነው። አጀንዳ ስብሰባው ላይ ግን የግድ መስፋት አለበት።
ሀገራዊ ምክክር ያው ስኬታማ እንዲሆን ሂደቱን የራስ ገንዘብ ማድረግ አለበት ወይንም ኦን ማድረግ አለበት የሚሉት ፈረንጆች በጥብቅ ከሚመከሩ ሆያት አንዱ ነው። በዚህ ረገድ የገጠማችሁን ፈተና እስከዛሬ እንዴት አድርጋችሁ ይዛችሁታል?
እስካሁን ድረስ እንግዲህ አንዳንድ መጠቀስ ያለበት ነገር የምናርቃቸው ነገሮች አሉ። የውጭውን ጣልቃ ገብነት እስካሁን ድረስ ጠብቀነው ይዘናል። እጅ መርዘም የለበትም እዚህ፣ ምክንያቱም ይሄ አገራዊ ፕሮግራም ነው። ከውጭዎቹም ጋር ስንነጋገር ምናልባት እቅዳቸው በጣም የተንዛዛና የተለጠጠ ስለሆነ የገንዘብ ነገር ችግር ይኖርባቸዋል እና እኛም በገንዘብ ልንረዳችሁ እንችላለን፣ ነገር ግን አጀንዳዎቻችሁን በዚህ በዚህ ዙሪያ አተኩሩ ላሉን የሰጠነው መልስ ይሄ አገራዊ አጀንዳችን ነው፣ ስለ ገንዘቡ እኛ አንጨነቅም፣ የኢትዮጵያ ሕዝብ አዞናል። ስለዚህ ኢትዮጵያ ሕዝብ እስካዘዘን ድረስ ገንዘቡን ከየትም ያምጣው፣ እኛ መቼም ገንዘብ ልንበትን አይደለም እዚህ ኮሚሽን የገባ ነው። ስለዚህ ሀገራዊ በጀት መደብልን ይገባል። በዚህም መንግስትን ጠይቀን ሕዝብ ተወካዮች ምክር ቤት ያቀረብነው በጀት ምንም ያለ ምንም ተቃውሞ ነው እንጂ አልፍ የተደረገው። ስለዚህ ዛላይ እኛ የገንዘብ ችግር የለብንም። ቢኖርብንም እና ብትፈልጉ እዛው ቋታችን ገንዘብ ሚኒስቴር ውስጥ ቋት ከፍተናል፣ እዛው አስቀምጡልን ተፈለጋችሁ። የኤክስፐርቲዝ የባለሙያ እርዳታ ከፈለግን እንጠይቃለን። መጀመሪያ ግን አገር ውስጥ ያለውን ባለሙያ ደግሞ ሙሉ በሙሉ ለይተን ማየት አለብን መጠቀም መቻል አለብን የሚል መልስ ነው የምሰጠው። ይሄ አንደኛው ነው። ሁለተኛው የመንግስት አልቃ ገብነት ነው። ብዙ ጊዜ እንደተባለ እስካሁን ድረስ ተጠሪነታችን ለህዝብ ተወካዮች ምክር ቤት ነው። በየተወሰነ ጊዜ ደረስንበትን ያጋጠሙን ችግሮቻችን እናሳውቃለን። ልክ ለህዝብ ተወካዮች ምክር ቤት የምናሳውቀው ነው። ለሌሎች ባለድርሻ አካላትም እድሉን ባገኘን ቁጥር በሚዲያም ጭምር እናሳውቃለን። አሁን አጠናክረን መቀጠል አለብን የምንለው ህዝባችን ጋር እስከታች ድረስ ተደራሽነታችን እሱ ቻሌንጅ ወይም ደግሞ እሱ ኃይለኛ ፈተና ነው፣ አቅም የሚፈልግ ነገር ነው። ይሄን በግድ ማድረስ አለብን። ይሄን በሚቀጥለው አንድና ሁለት ወራት የምናየው ነው የሚሆነው። ይሄ ትልቁ ፈተና ወይም ተግዳሮት የምለው እሱ ነው። ሌላው ተግዳሮታችን ሰላም ነው። ሰላም እጅግ ወሳኝ ነገር ነው። ህዝባችን የሚጓጓው ሰላም እጥረት በመኖሩ ነው በሀገራችን ውስጥ። ስለዚህ ውይይት ደግሞ ዋናው ከሚፈልገው ነገር አንዱ መናገርም ብቻ አይደለም። መናገርን ካድሬውም ይናገረዋል፣ የተሻለ አንደበቱ ይናገረዋል፣ ጋዜጠኛ ይናገረዋል፣ እኔ ብጤው ለብዙ ዓመት ልምድ ያለው ሊናገረው ይችላል። ትልቁና ዋናው ፈታኝ ነገር ማድመጥ ነው። ለማድመጥ ደግሞ የአእምሮ እርጋታን በተወሰነ ደረጃ ይጠይቃል። አንድ ሰው ውጥረት ውስጥ ሆኖ አንዛይት የምለው ሙያ ስለሆነ ነው፣ እዛ ውስጥ ሆኖ ማድመጥ አይችልም። እንኳን ማድመጥ መስማት አይችልም። ስለዚህ ሰላም በተወሰነ ደረጃ ባልሰፈነበት አቋም መደማመጥ ይከብዳል። ስለዚህ ይሄን ሰላሙ ለኛ ትልቁ ተግዳሮታችን። ልክ አሁን በትግራይ እንደሰማነው ወይም በሰሜን እንደሰማነው አይነት እየመጣ ያለ የሰላም ጭላንጭል በሚገባ ቦግ ማለት መቻል አለበት። ይሄው የሰላም ጭላንጭል በደቡብና በምዕራብ ኢትዮጵያ መታየት መጀመር መቻል አለበት። እንዴት እንደሚመጣና እንዴት እንደምናመጣው የሁላችንም ኃላፊነት ነው ብዬ ነው የማምነው። እኛ የኮሚሽኑ ማንዴት ሄዶ በየቦታው እያንኳኩ ሰላምን ማምጣት በእርግጥ አይደለም፣ በግለሰብ ይመለከተናል። ስለዚህ ለዚህ ሊያግዙን የሚችሉ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ እናቶች አሁንም ቢሆን ጥሪ እያደረግን ነው። ውጭ ያሉ ወገኖቻችን እነሱም ውጭ ሆነው አእምሯቸው እንዲረጋጋ መንፈሳቸው እንዲረጋጋ ከተፈለገ እዚህ ሰላሙ ላይ ትልቅ ግፊት ማድረግ አለባቸው ብዬ አስባለሁ። በተለይ ለሰላም አስተዋጽኦ የሚያደርጉ ንግግሮች፣ ትርክቶች ላይ ብናተኩር፣ ጥላቻን ወደ ጎን ብናደርገውና እንደ ወደ ቀደመ ፍቅር አሁን ደግሞ ወደምንፈልገው መከባበር ንግግሮቻችንን ብናመጣቸው እኔ እቺ ሀገር ከዚህ ወዲያም ብዙ መቶ ሚሊዮን ህዝብ መያዝ ትችላለች ብዬ ነው የማምነው። ባላት ሰው ኃይል፣ ባላት ምቅ ሀብት፣ ባሏት ወንዞች እና ተራሮች ብዙ ለብዙዎቻችንም ከውጭም ላሉት መጠለያ ትሆናለች ብዬ አስባለሁ። እና ትልቁ የኛ ተግዳሮታችን መጨረሻ ላይ የጠቀስኩት በሀገራችን ውስጥ ያለ የሰላም ሁኔታ ነው። ሆኖም ግን ሀገራዊ ምክክር ኮሚሽኑ ስራውን ይቀጥላል እና ሰላም በደረሰበት ቦታ ሁሉ ወይም በሰፈነበት ቦታ ሁሉ መጀመሪያ የሚገባ የኮሚሽኑ ስራና የሚታየው ስራና ኃላፊነት ነው ብዬ አምናለሁ።
በጣም አመሰግናለሁ ፕሮፌሰር መስፍን አርአያ ለትብብሮ። እንደገና
እኔም አቶ መለስካቸው ስለሰጠኝ እድል በጣም አመሰግናለሁ።
መለስካቸው አማሃንና እንግዳውን ፕሮፌሰር መስፍን አርአያን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የቅዳሜ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች በሙዚቃ አጠር ያለ ረፍት እናድርግና እንመለስ። አብራችሁን ቆዩ። You know, tell me what you're doing. በሰሜን ኢትዮጵያ ባለፉት 2 አመታት በተካሄደው ጦርነት ብዙዎች ከመኖሪያ ቀያቸው ተፈናቅለዋል። ሌሎች ብዙዎች ደግሞ ለአካላዊ ጥቃት የተጋለጡ ሲሆን በመቶ ሺዎች የሚቆጠሩ ሰዎች ሕይወታቸውን አጥተዋል። እነዚህ ሁሉ ሰብአዊ ቀውሶች ማህበረሰቡን ለስነ ልቦና ችግርና ጉዳት እንዳጋለጡት ባለሙያዎች ይናገራሉ። ለመሆኑ ከምግብና ከመሰረተ ልማት ጎን ለጎን ትኩረት ሊሰጠው በሚገባው የስነ ልቦና ድጋፍ ዙሪያ ምን እየተደረገ ነው? በዘላቂነትስ ምን ማድረግ ይቻላል? ስትል ኤደን ገረመው የስነ ልቦና ባለሙያ ጋብዛ አነጋግራለች። ቀጥሎ ታቀርባለች።
እንግዲህ አቶ ነጋሽ አበበ ይሰኛሉ። የስነ ልቦና ባለሙያ ናቸው። አይቻለም የተሰኘ መጽሐፍም ደርሰው አሳትመዋል። እንዲሁም ደግሞ የኢትዮጵያ የሳይኮሎጂ ባለሙያዎች ማህበር ስራ አስፈጻሚ ኮሚቴ አባል ናቸው። አቶ ነጋሽ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ ደን፣ እንደምን አመሸሽ? አመሰግናለሁ ስለጋበዛችሁ።
እኛም ጥሪያችንን አክብረው ስለተገኙ እጅግ እናመሰግናለን። በዚህ ውይይት ላይ ለሳተፍ ፈቃደኛ ስለሆኑ ጦርነቱ ሲካሄድ በሰነበተባቸው በከረመባቸው ያለፉት 2 ዓመታት ባለፈባቸው በአፋር፣ በአማራ እንዲሁም ደግሞ በተለይ ደግሞ በትግራይ ክልል ያለው የስነ ልቦና ፍላጎት ምን ያህል ነው ይላሉ? እንዴት ያዩታል?
መልካም። እንግዲህ ጦርነት ባለባቸው አካባቢዎች አንዱ የጦርነት ጉዳት ነው ሰዎች ህይወት ማለት ከንብረት ሞደን ባልተናነሰ የስነ ልቦና ቀውስ ነው። ፋይናሊ ሴቶች፣ ህጻናት እንደዛ አይነት ጉዳት ደርስባቸዋል። እንዲሁም ደግሞ በግጭት የተሳተፉ እነሱም እንደዚሁ ለትራውማ ተጋላጭ ይሆናሉ። በተለይ እናንተ ባላችሁበት አሜሪካን ሀገር ከአፍጋኒስታን ጀምሮ ከወታደሮች የተሳተፉበት አካባቢ ወደ ሀገራቸው እዛች በደንብ የሚታወቅና መወያያ ምርጫ ኤሌክሽን ሲዝን ላይ መወያያ የሆነ ጉዳይ ነው። ቬተራኖች ብዙ ጊዜ የስነ ልቦና ችግር የምንለው ትራውማቲክ ስትረስ ዲስኦርደር ይባላል። የዛ ተጠቂዎች ናቸው። ማህበረሰብ ላይ ትኩረት ስናደርግ በቀጥታ ለጥቃት ተጋላጭ የሆኑ ወይም ደግሞ የተመለከቱ አንዳንዴ የተመለከቱ ብቻ ሳይሆን የሚገርምሽ ነገር ጉዳት አደጋ የደረሰባቸውን የሚያክሙ ሰዎች ሰከንደሪ ትራውማ ይባላል። እነሱ ጭምር እርዳታ ያስፈልጋቸዋል እና በቀጥታ ጉዳቱ የደረሰባቸውን ስንመለከት ለምሳሌ 10% ያህሉ ጥናቶች የሚያሳዩት 10% ያህሉ ኪሪየስ የሆነ የስነ ልቦና ችግር የአእምሮ ችግር ይደርስባቸዋል ተብሎ ይገመታል። የስነ ልቦና ባለሙያ ወይም ደግሞ ሳይካትሪስት የአእምሮ ሐኪም ድጋፍ የሚፈልጉ ማለት ነው። ቀጥታ ጉዳቱ ከደረሰባቸው 10% ያህሉ። በሌላ መልኩ ደግሞ እንዲሁ ተጨማሪ አንድ 10% ገደማ የሚሆኑ የዕለት ተዕለት ህይወታቸውን መደበኛ ህይወታቸውን፣ ስራ፣ ማህበራዊ የመሳሰለውን ነገር ማከናወን በተለመደው መልኩ በለመዱት መልኩ የሚችሉበት ሁኔታ ውስጥ ይገባሉ እና የመጀመሪያዎቹ 10% የአእምሮ ሐኪም ሳይኮሎጂስት ድጋፍ እርዳታ በቀጥታ የሚፈልጉ ናቸው፣ መድኃኒትም ጨምሮ። ቀጣዩ 10% ደግሞ እነሱ እንደሆነ ስነ ልቦና ድጋፍ ይፈልጋሉ። በእኛ ሀገር ነባራዊ ሁኔታ ደግሞ ብዙ ባለሙያ የለም፣ ያለው ባለሙያ ውስን ነው። የግንዛቤም ችግር አለ። ሌሎች ተያያዥ ችግሮች አሉ። ለምሳሌ መደበቅም ይኖራል። ለምሳሌ ጾታ ጥቃት የደረሰባቸው ካሉ ወጥቶ ደፍሮ መናገሩ አስቸጋሪ አስቸጋሪ ነው የሚሆነው። ነገ መጠቋቆም ይሆናል ብሎ የመስጋት ነገር ይኖራል። ትዳር አጣለው ወይ ደግሞ ትዳር የሚፈርሳል ብሎ የመስጋት ነገር ሊኖር ይችላል። ከዚህ በተጨማሪ ደግሞ ይህን በስራ ቦታ መገለል ይደርስብኛል ብሎ የመስጋት ነገር ይኖራል። በዛ ምክንያት ይመስለኛል እንደውም በዓለም አቀፍ ደረጃ ዳታውን ስትመለከች በተለይ ጥቃት ቃስ የደረሰባቸው ከሶስት አንዱ ነው ሪፖርት የሚደረገው ፖሊስ ጋር ህግ ጋር የሚደርሰው። ሶ በዚህ ደረጃ ፍላጎቱ ግጭቱ በነበረባቸው አካባቢ በአፋር አማራ ክልል እንዲሁ በተለይ ደግሞ በትግራይ እንደዚህ አይነት ፍላጎቶች እንደሚኖሩ ምንም ጥያቄ የለም። እኛ በማህበራችን በመጀመሪያው ዙር ግጭት ማቃስ ማግስት የሳይኮሎጂ ባለሙያዎች ማህበር ከዩኒሴፍ ጋር በመተባበር ባለሙያዎችን ልኮ ነበረ። እንደዚህም ቅርብ ጊዜ በአማራና አፋር ላይ ባለሙያዎችን ልከን ከዩኒሴፍ ጋር ተባብረን ድጋፍ ለማድረግ ሞክረናል። ከፍተኛ ፍላጎት ነው ያለው። እንግዲህ ወደ ህግ የመጣው የታወቀው ድጋፍ የሚያስፈልጋቸው በርካታ ቀላል ቁጥር የሌላቸው ሰዎች እንዳሉ ተረድተናል። እዚህ ውስጥ ግን ግንዛቤ ውስጥ ያልገባው አይቲንክ ድጋፉም እንደዛም አላገኙም። ምናልባትም አልታሰበበትም ጭምር ብዬ የማስበው በቀጥታ ግጭት የተሳተፉት ወታደሮች ወታደሮች እንዳልኩ ደግሞ የህወሓት ታጣቂዎች በኩል ያሉት እነሱም ራሱ የስነ ልቦና ቀውስ ውስጥ የሚገቡ ቁጥራቸው ቀላል አይደለም። ፒቲኤስዲ ቅድም ሰንደተራኖች ለብዙ ጊዜ ይታያል ያልኩሽ እና እነሱ ጭምር እዛ ደረጃ ጭምር በኋላ እንግዲህ ሪሃብሊቴሽን አሁን አንዱ ከሪሃብሊቴሽን ትራንስፈር ነው አይደለ ተባለ እና ያ የስነ ልቦና ድጋፍን ያካተተ ቢሆን እጅግ በጣም ጥሩ ይሆናል። በመንግስት በኩልም መከላከያ ሰራዊትና ሌሎች እንደዚህ አይነት ነገር ማሰብ ይቻል ጥሩ ነው።
እስቲ እንግዲህ እንቀጥላለን ስላለው ፍላጎትና ስለሚያስፈልገው ትኩረት ግን ይሄ አሁን እነዚህ አይነት ሁኔታዎች ካልታከሙ የሚያመጧቸው ጉዳቶች ምንድናቸው? ለምሳሌ ለትውልድ የሚተርፍ የአይምሮ ጠባሳ ይባላልና ያጠራ አድርገው ይንገሩን። ያ ማለት ምን ማለት ነው? ይሄ ጀነሬሽናል ትራውማ የሚሉት ምን አይነት ጉዳት ያስከትላል?
የደረሰባቸው ለድብርት ጉዳት የሚሊታል ዲፕሬሽን የመሳሰለው ነገር ሲጋለጥ እናያለን። ለምሳሌ ሳየው አንዱ እሱ ነው። ስራ ወጥቶ ገብቶ ለመስራት መቸገር፣ ፕሮዳክቲቭ ለመሆን መቸገር፣ ከቤት ለመውጣት መቸገር፣ ማህበራዊ ህይወት ሰው ከቤት ለወዳጅ ዘመድ ጋር ተቀላቅሎ ለተለመደ መልኩ ማከናወን የመሳሰለው ነገር ሲቸገር ያንን ማከናወን በአግባቡ የሚቸገሩበት ሁኔታ ይፈጠራል። ፒቲኤስዲ ደግሞ የምንለው ትራውማ የደረሰባቸውም እንደዚሁ ነገር በሁሉም በተለይ በህልም ናይት ናይትሜር ሲቸገሩ እናያለን። አእምሯቸው ተረጋግቶ ማሰብ ማቀድ እና መስራት የመሳሰለው ነገር ሲቸገሩ እናያለን። ከፍተኛ ፍርሃት ይፈጠርባቸዋል። ድንጉጥ እና እባጋየ በምትበረየ የሚባል አባባል አለን አይደለ? መሳሪያ ድምፅ የከፍተኛ መሳሪያ ድምፅ የሰማ ልጅ የሚፈጥርበት ትራውማ በር ሲከፈትና ሲዘጋ በሩ የሚፈጥረው ድምፅም ያንን ያስታውሰዋል እና ይህን ትራውማ ነው እና በትንሽ ትልቁ የመደንገጥ ነገር፣ የመበርገዝ፣ የመስጋት ነገር፣ ለማመን የመቸገር ነገር፣ ከቤት ለመውጣት የመቸገር፣ ለስራ የመቸገር የመሳሰለው ነገር ይኖራል እና ጀኔሬሽናል ትራውማ ደግሞ ስንል ይህ ነገር ከትውልድ ወደ ትውልድም የሚተላለፍበት ሁኔታ ይኖራል እንደማለት ነው። አፍንጫ ወይምና እሱ የመሳሰለውን ነገር ብቻ አይደለም፣ ከቤተሰብ ከወላጅ የምንወርሰው ስነ ልቦናም በተወሰነ መልኩ ይወረሳል። ኢንፋክት እስከ 50% ድረስ ሳይኮሎጂካል ሜካፕ እንወርሳለን ሁሉ የሚሉ አንዳንድ ጥናቶች አሉ። ስለዚህ ቀጣዩ ትውልድን ድብርት ውስጥ የሚከት ስጋት ውስጥ የሚከት አለመተማመንን የሚፈጥር ጥላቻም ከትውልድ ወደ ትውልድ እንዲተላለፍ የሚያደርግ በግጭቱ ቤተሰቡን ያጣ ብዙ ይኖራል፣ ጎረቤቱን ያጣ ብዙ ይኖራል፣ የሚያውቀውን ያጣ ብዙ ሰው ይኖራል እና ያ የሚፈጥረው ጥላቻም ይኖራል። ምንም ጥያቄ የለውም እና ጥላቻ ደግሞ ትውልድ ወደ ትውልድ ይተላለፋል። ያ ሁሉ እንግዲህ ሕክምና ይፈልጋል ማለት ነው። በተለያየ ደረጃና በተለያየ መልኩ
እስቲ በማህበረሰብ ደረጃ ማድረግ የሚቻሉ ነገሮች ምንድን ናቸው? በዘላቂነት መፍትሄ ለማምጣት ምናልባት ቅድም እንዳሉት የግንዛቤ ጥረት አለ፣ በቂ የሆነ ባለሙያዎች አቅርቦትም የለም እና እነዚህ ነገሮች እንዳሉ ሆኖ በማህበረሰብ ደረጃ አካቶ ለመሄድ ወይም ደግሞ ትኩረት እንዲሰጠው ግንዛቤውን ለመፍጠር ምን መደረግ ይቻላል ይላሉ?
ብዙ ነገር ማድረግ ይቻላል። ኢንፋክት ባለሙያ የለንም የሚለውንም ነገር እንደው ኢንዱስትሪ ገብተው ሳይኮሎጂ ሳይካትሪ የተማረሽ ማለት ያህል እንጂ እንደ ማህበረሰብ ደግሞ የደረጀ ባህል ያየ መዋቅር አለን አይደለ? በዛ ውስጥ ብዙ ህክምና፣ ብዙ መዳን፣ ብዙ መፍትሄ ይገኛል። የነፍስ አባቶችም ባለሙያ ናቸው። ካውንስሊንግ ላይ አንዱ በጣም ካውንስለሮች እንደሚያደርጉት ማድነቅ ብሎ ጆሮ ሰጥቶ መስማት ነው። ጥቃት የደረሰበት ሰው ስነ ልቦናው የተረበሸ ሰው ችግሮች ውስጥ የገባ ሰው ጭንቀት ሀዘን የገባ ሰው መደነቅን ይፈልጋል። ከመፍታት ላይ ደግሞ አድማጭ የለም አይደለ? አንዱ ሃይማኖት ነው። ሲንከኔ እንደም ትልቁም እኛ ነባራዊ ሁኔታ ኃላፊነት መስጠት ያለብን አስተዋጽኦ ይቻላል ብሎ በደንብ ተነጋግረው በዛ በኩል ብዙ ነገር መስራት ይቻላል። በተለይ በሰሜኑ አካባቢ ደግሞ ለሃይማኖት ህዝቡ ከፍተኛ ቦታ ነው ያለው። በጣም አማኝ ህዝብ ነው። ምን ማለት ነው? አባቱን ያደምጣል፣ መምህሩን ይሰማል እንደማለት ነው። ስለዚህ አንደኛ ህክምናውን የሚሰጡ የሚችሉ ሰዎች ህክምና ስለሚያገኙና የሃይማኖት ተቋማት ናቸው ብዬ አስባለሁ። አንዱ የዚህ ወደ ቀጣይ ትውልድ ሊተላለፍ ይወራረስ የሚችለው ነገር ጥላቻ ጥላቻ ራስን ይጎዳል፣ ትውልድ ይጎዳል፣ ሌላ ግጭትና ቀውስ የሚዳርግ ነገር ይሆናል እና ጥላቻ በሃይማኖት የተፈቀደ ነገር እንዳልሆነ በደንብ መጽሐፍ ቅዱስን መቃወም ውስጥ እንደ ስፋት ትምህርት ሊሰጥ ይችላል እና በተለይ ጥላቻን የመሳሰለውን ነገር አይንክ ወደዚህ ትንሽ ውስጥ አንዱ ያመጣን ነገር ያ ይሆናል። የሃይማኖት ተቋማት ብዙ ሊሰሩት የሚችሉት ነገር አለ ብዬ አስባለሁ። ሌላው ደግሞ እድር፣ እቁብ የመሳሰሉ ግብርና ላይ እኮ ለምሳሌ በደቦ ማረስ ውሃ መቅዳት ከሆነ በገጠራማ አካባቢ ሰብሰብ ብለው ሴቶች አንድ ላይ ሄደው ቀጥቶ የሚመለሱት አይደለ? ከእንደዚህ አይነት ከትንንሽ ጀምሮ መሰባሰቦች እስከ ትልልቅ የሃይማኖት ተቋማትን ያሳተፈ ብዙ ሊሰሩት የሚችሉት ነገር አለ ብዬ አስባለሁ።
እንግዲህ አቶ ነጋሽ አበበ የስነ ልቦና ባለሙያ፣ የአይቻልም መጽሐፍ አዘጋጅና የኢትዮጵያ የሳይኮሎጂ ባለሙያዎች ማህበር ስራ አስፈጻሚ ኮሚቴ አባል ነበሩ። ከዚህ ነበረን ቆይታ እጅግ አብዝቼ አመሰግናለሁ።
አመሰግናለሁ ኤደን። መልካም እሺ።
ኤደን ገረመውን ለዝግጅቷ አመሰግናለሁ። ሰዋስው የኢትዮጵያን ሙዚቃ ስርጭት ለማዘመን ያለመ አዲስ አገልግሎት ነው። በስልክ ላይ በሚጫን መተግበሪያ አማካይነት ሙዚቃ መግዛትና ማዳመጥ የሚያስችለው ይህ አገልግሎት የሙከራ ስራውን ከጀመረ ሳምንታትን አስቆጥሯል። ከሰሞኑ ደግሞ ቴዲ አፍሮንና አብነት አጎናፍርን የመሳሰሉ ታዋቂ የሙዚቃ ሰዎችን እንዳስፈረመ ታውቋል። በዚህና በተዛማጅ ጉዳዮች ዙሪያ ለመነጋገር የሰዋሰው መልቲሚዲያ የሙዚቃ ክፍል ኃላፊ አቶ ሀብቱ ነጋሽን ሀብታሙ ስዩም በስልክ አነጋግሯቸዋል። ቀጥሎ ይቀርባል።
ሰዋሰው የተቋቋመበት ዓላማ ክሬቲቭ ኪንግደም የሚባል ፕሮጀክት ስር የሆነ ክሬቲቪቲን ሪዋርድ ለማድረግ ኢትዮጵያ ውስጥ ያለውን ወጣቱን ጀኔሬሽን ኢምፓወር ለማድረግ የመጣ ካምፓኒ ነው። በሙዚቃ ተጀመረ እንጂ ብዙ ፕሮፌሽኖች ውስጥ የሚገባ ክሬቲቪቲን ሪዋርድ ለማድረግ የመጣ ትልቅ ድርጅት ነው ማለት ነው።
አሁን ስራችሁን የጀመራችሁት በሙዚቃው ዘርፍ ነው። አገልግሎታችሁ የኢትዮጵያን ሙዚቃ ስርጭት ሆነ ህትመት በማዘመን ረገድ የሚያመጣው አዲስ ነገር ምንድን ነው?
መጀመሪያ በሙዚቃ የጀመርንበት ምክንያት ሀሳብ እንደ ዜማ ሲተላለፍ ከምንም ነገር በላይ ፓወርፉል ስለሆነ ሰውን ኢምፓወር ካለብን ከሙዚቃውን ጀመር ብለን ነው። የተጎዳ ኢንዱስትሪ ስለሆነ ከዛን ጀምር ብለን አስበን የጀመርነው። ከዚህ በፊት የነበረውን የሙዚቃ ኢንዱስትሪ ደግሞ ታውቁታላችሁ፣ ኦልሞስት የለም በሚባል ደረጃ ያለን የሙዚቃ ኢንዱስትሪ ለማንቀሳቀስ ዩቱብ ቻናል ዲፔንደንት የሆነውን የሙዚቃን ኢንዱስትሪ ከዛ ጥገኝነት አላቆ በራሱ ችሎ እንዲቆም ለማድረግ የነጣ ቀፋሪ ለሰራ ሰው ሁሉ ሪዋርድ የሚያደርግ ሙዚቃ ውስጥ ያለውን ክሬቲቪቲን የሚያከብር እና ለዛም ደግሞ ዋጋ ያወጣል ብሎ ለነቅሰሰ ደረጃ የመጣ ነው።
እርስዎም እንደሚያውቁት የሙዚቃው ኢንዱስትሪ የራሱ የሆነ ተግዳሮት ያሉት የህትመት ጉዳዮችም ከአንደኛው መብት ከአንደኛው ጋር ስለሚገናኙ ያን የማሳመን ሂደቱ ምን ይመስል ነበረ?
ማሳመኑ ቀላል ነበር። ምክንያቱም አርቲስቶቹ በዚህ ሰዓት የሚፈልጉት ነገር በሚፈልጉት ሰዓት ስላገኙት ኦልሞስት ሁሉም ተራቅሞ ተስፋ ቆርጦ የነበረበት ሰዓት የመጣ ካምፓኒ ስለሆነ ለማሳመኑ ብዙ አልወሰደብንም። እነሱም አንደርስታንድ ሳያደርጉ ስለነበርና ይህንን ሲጠብቁ ስለነበረ ሁሌም አዲስ ነገር ሲመጣ የሚያጋጥመው ሬጅስታንስ ይኖራል፣ ግን ብዙም አልወሰደብንም። የምንሰራበት መንገድ ደግሞ ሙሉ ለሙሉ ደስተን ነው እየሰራ ነው ያለ ነው።
ከየትኞቹ የሙዚቃ ሰዎች ጋር አሁን ውሎችን ተፈራርማችኋል? ያው ሁሉንም መጥቀስ ባንችልም እንደው አበይት የሚባሉትን ለመጠቃቀስ ያክል
አስተማማኝ ፐርሰንት የሚደርሱ ኢትዮጵያውያን አርቲስቶች ጋር ተፈራርመናል። ሙዚቃ ኢንዱስትሪ ያሉት ጋር ሁሉንም ጋር ለመስራት ነው የመጣ ነው። ብር ሙዚቃ እስከሆነ ድረስ ከሁሉም ጋር ለመስራት ነው። ምሳሌ መጥቀስ ካስፈለገም እንግዲህ ከቴዲ አፍሮ ጀምሮ አብነት አለ፣ አብነት አጎናፍር፣ ያሉ ይከተላሉ። ብዙ ናቸው ከወጣቶቹ ከንጋፋዎቹም አሉ ማለት ነው።
ይሄ አገልግሎት ለሙዚቀኞቹ ፋይዳ እንደሚኖረው ነግረውናል። ለአድማጮች ለኢትዮጵያ ሙዚቃ አፍቃሪያን የሚተወው መልካም ነገር ምንድነው?
በውጪ ስፖቲፋይ የሚባል እናንተ ሀገር ስፖቲፋይ የሚባል ሙዚቃ የሚያገኙበት የፈለጉትን ሙዚቃ ያለ ሊሚት የሚያገኙበት ፕላትፎርም አለ። ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር የለም። አሁን ሙዚቃ እየወጣ ያለው በዩቲዩብ ነው። ዩቲዩብ ደግሞ አክሰብ ነው ተሰብል አይደለም፣ ያው አጠራጣሪ ነው። የኛ ፕላትፎርም ግን ሙዚቃና ሙዚቃን ብቻ ትኩረት አድርጎ የሚሰራ በሶሻል አርቲስቶችን ተጠቃሚ የሚያደርግ አዳዲስ ሙዚቃዎችን የሚያወጣ የትም ቦታ የማይገኙ ሙዚቃዎችና ኦሪጂናል የሆኑ ሙዚቃዎችን በየጊዜ በቶሎ ቶሎ አሁን ከዚህ በፊት እንደምናውቀው በአመት ሁለት አልበም ሶስት አልበም ሳይሆን ፕላናችን በሳምንት ሁለት አልበም ለማውጣት ሰው ወደ ክሬቲቪቲ እንዲያተኩር እንደ ወጣትነት ደግሞ ፕሮዳክቲቭ የሆነ ኤጀንት ቶሎ ቶሎ ሰርቶ የሚገባውን ያህል አልበም ሰርቶ ለተጠቃሚ እንዲያደርስ ቆንጆ ቆንጆ ፊልተር የተደረጉ ሙዚቃዎችን ደግሞ ተጠቃሚዎቹ እንዲያገኙ ያደርጋል። ይሄ ከሌላው ዲፋይን ይኖረዋል ማለት ነው። በኦልሞስት ነጻ በሚባል ዋጋ እና በማስታወቂያ አማራጭ ሁለት አማራጭ ነው ያለን ባይ ዘውዲ ሰብስክሪፕሽን ቤዝ እና የማስታወቂያ አማራጭ።
ይሄ የሙዚቃ ስርጭት እና የሙዚቃ ህትመት ከፍተኛ የሚባል የኢንተርኔት ዝርጋታን የሚሻ አይነት ነው። ኢትዮጵያ ውስጥ ደግሞ ያለው የኢንተርኔት ሽፋን ከሌሎች ሀገራት ጋር ሲነጻጸር ገና አዳጊ ነው፣ አነስተኛም ነው ማለት ይቻላል። ይሄ ለእናንተ ስራ የሚተውን ተግዳሮት እንዴት ለመቅረፍ አስባችኋል?
አሁን ባለው ዳታ ኢትዮጵያ ውስጥ ከ29 ሚሊዮን በላይ ኢንተርኔት ተጠቃሚ ያለባት ኢትዮጵያ። አሁንም ደግሞ ሙዚቃ እየሰማ ያለውን ሰው በዩቲዩብ ነው ያለው ብቸኛው አማራጭ። በዩቲዩብም ሆኖ ከደረሰው ኢንተርኔት ሳሞ አክሰስ አለው ማለት ነው። ፕሮብሌም ሆኖ አይደለም አንገምትም። ኢትዮ ቴሌኮምም ደግሞ ተደራሽነት እያሰፋ ስለሚሄድ 29 ትልቅ ቁጥር ነው። በቅርቡ 50-60 ሚሊዮን እንደሚሆን ደግሞ እናምናለን።
ቀደም ብለው ተቃቅሰውልኛል። ከሙዚቃው ባሻገርም በተለያዩ ወጣቶችን በሚመለከቱ ሌሎች መርሃ ግብሮች ውስጥም ተሳትፎ እንደሚኖራችሁ ጠቆም አድርገዋል። ምን አይነት ዘርፎች ውስጥ ነው የእናንተን አገልግሎት ዳግም ልናየው የምንችለው?
ምንም አይነት ክሬቲቪቲ ያለበትን እንግዲህ ሰፖርት ለማድረግ ነው የሚጣው። አሁን ቅርብ ጊዜ ግን ላውንች ከሚደረጉት መሃል ፖድካስት፣ ኦዲዮ ቡክ፣ ፊዚካል ቡክ፣ ዲጂታል ቡክ እያሉ ይሄዳሉ። እነዚህ አሁን የቅርብ ጊዜ በሁለት በሶስት ሰዎች ላንች የሚደረጉ ፕሮጀክቶች ናቸው። ከዛ በኋላ ግን በአይቲም ኢንጂነሪንግን አርክቴክቸርን እየተባለ ይቀጥላል ማለት ነው።
እጅግ በጣም አመሰግናለሁ አቶ ሀብቱ ሰዋሰው ስለተሰኘው አዲስ የሙዚቃ ህትመትና ስርጭት አገልግሎት ስለነገሩን በጣም አመሰግናለሁ። መልካም እድል ይግጠማችሁ።
አሜን አሜን። አመሰግናለሁ ሰዋሰውን። በአፕስቶርም በጉግል ፕሌይም አፕስቶር ላይ ሰዋሶ ሚዚክ፣ ጉግል ፕሌይ ላይ ደግሞ ሰዋሶ ሚዚክ ያለው ማግኘት ይችላሉ። አዳዲስ ሙዚቃዎችን
አመሰግናለሁ ሀብታሙ። የቅዳሜ ምሽት ፕሮግራማችን ይቀጥላል። አድማጮች፣ አሁንም አጠር ያለ የሙዚቃ ረፍት ወስደን እንመለስ።
I'm not
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA
አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ 3 ሰዓት እስከ 4 ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሌላ ፕሮግራም ከምሽቱ በ3 ሰዓት እስከምንገናኝ ከፕሮዲውሰራችን ከብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ቆንጅ ይታየ ነኝ። በሰላም ደሩ። I'm gonna make it.